ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 5 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 132 ቀናት ተቆጠሩ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ቆሻሻ መጥረጊያ ቤትን አጸዳም በሚል ርዕስ ለዕለቱ የቀረበውን የፍኖተ ዲሞክራሲ ሀተታ ከዜናው በማስከተል እናቀርባለን። በመጨረሻም የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል በሚል ርዕስ ከህይወት አሰፋ የተላከልንን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በተከታታይ በጋራ በሰጧቸው መግለጫዎች ባለፉት 2 ቀናት 5 በቫይረሱ የተያዙ ሰዎች መገኘታቸውንና ጠቅላላ የተያዙት ሰዎች ቁጥር 74 መድረሱን ተናግረዋል። የጤና ሚኒስቴር ባለስልጣኖች በሰጡት ማብራሪያ አገዛዙ ቁጥር እየደበቀ አለመሆኑን ገልጸው ይሁን እንጂ በሀገሪቱ ውስጥ በቫይረሱ የተያዙ ሰዎች በመግለጫ የሚሰጡት ቁጥሮች ብቻ ለመሆናቸውን ለመጀመሪያ ጊዜ አምነዋል። መርመራው እየጨመረ ሲሄድ በርካታ ታማሚዎች ሊገኙ እንደሚችሉ ማብራርተዋል። የደቡብ አካባቢ አስተዳደር ለኮሮና ቫይረስ ምርመራ ዝግጁ መሆኑን ተናግሯል። እስካሁን የተዘጋጁት 2 ላቦራቶሪ ባለሙያዎች ሲሆኑ በሁለት ክፍል በመክፈል እያንዳንዳቸው በቀን 96 ናሙናዎችን መመርመር ይችላሉ ተብሏል። በሌሎች አካባቢዎች ምርመራዎች እየተደረጉ ስለመሆናቸውና ምን ውጤት እንደተገኘ እስካሁን የተሰጠ መረጃ የለም። ከውጭ ሀገራት ወደ ሀገር ውስጥ ሲገቡ በቦሌ መሰናዶ ትምህርት ቤት እንዲቆዩ የተደረጉ ዜጎች ወደ ቦታው ከገቡ 21 ቀን ቢሞላቸው እስካሁን ምርመራ ያልተደረገላቸው መሆኑን በማማረር ተናግረዋል። ወደ ለይቶ ማቆያው ሲገቡ ለ14 ቀናት ብቻ እንደሚቆዩ የተነገራቸው መሆኑንም ገልጸዋል። ሳውዲ አረቢያ በአገሯ የሚገኙ ኢትዮጵያውያን ስደተኞችን በግድና በገፍ እየመለሰች ሲሆን ባለፉት 10 ቀናት 2968 ኢትዮጵያውያን መመለሳቸውንና ይህ ድርጊት ኮሮና ቫይረስን ለማስተላለፍ ምቹ ሁኔታን ይፈጥራል ተብሏል። በሳውዲ አረቢያና በየመን ወሰን ላይ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ደግሞ ለኮሮና ቫይረስ እንደተጋለጡ ዓለም አቀፉ የስደተኞች ድርጅት አስታውቋል። ከዚሁ ጋር ተያይዞ ሊቢያ ከኢትዮጵያና ከሌሎች 7 አፍሪካ አገሮች የመጡ ህገወጥ የምትላቸውን ስደተኞች ወደ አገራቸው የመለሰች መሆኑም ታውቋል። አልሻርቅ አልአውሳት በሚል ስም በለንደን እየታተመ የሚሰራጨው የአረብኛ ጋዜጣ እሁድ ሚያዝያ 4 ቀን ባሰፈረው ዘገባ በኢትዮጵያ ያለው አገዛዝ ፋዝራ ወይም ነፍስ ገበያ የተባለውን አካባቢ በሚቀጥሉት 2 ሳምንታት ጊዜ ውስጥ ለሱዳን ለመስጠት መስማማቱን ዘግቧል። ዘገባው ሁለቱ አገሮች ለሱዳን መሬቱ ከተሰጠ በኋላ ድንበር ለመካለል መስማማታቸውን ገልጾ የተግባራዊ ሊሆን በሚችልበት ጉዳይ ላይ ለመነጋገር ያገዛዙ ወታደራዊ ባለስልጣኖች ከሱዳን ወታደራዊ ባለስልጣኖች ጋር በካርቱም መነጋገራቸው ተገልጿል። ይህ 600 ስኩዌር ኪሎ ሜትር የሆነ ቦታ ለሱዳን ለመስጠት ስምምነት ተደርሷል በማለት አልሻርቅ አልአውሳት ቢዘገብም የሱዳን ጋዜጦች ሰሞኑን በየአምዶቻቸው ላይ ባሰፈሩ ዘገባ የሁለቱ አገሮች ከፍተኛ ወታደራዊ መኮንኖች በሁለቱ አገሮች ወሰን ላይ ጸጥታን በጋራ ለማስከበር ተስማምተዋል ከማለት ውጭ ዝርዝር ጉዳዮች ያልተዘገቡ መሆናቸው ታውቋል። ከአገዛዙ ባለስልጣኖች በኩል እስካሁን ስለ ጉዳዩ የተሰጠ መግለጫ የለም። በደቡብ አስተዳደር አካባቢ የኮሌራ ወረርሽኝ ዳግም ማገርሸቱን የአካባቢው ባለስልጣኖች አስታውቀዋል። የአካባቢው የድንገተኛ አደጋዎች ቀኝት ኃላፊዎች ለዜና ተቋሞች በሰጡት መረጃ በአሁኑ ወቅት በደቡብ ኦሞ፣ በጋሞ እንዲሁም በጎፋ ዞኖች የኮሌራ ወረርሽኝ መከሰቱን ገልጸዋል። የኮሌራ በሽታ ወደ ሌሎች ዞኖች እንዳይሻገር ማስጠንቀቂያ መሰጠቱ ቢነገርም ወረርሽኙን በመቆጣጠር በኩል ጥብቅ እርምጃዎች ካልተወሰዱ የመስፋፋቱ ስጋት ከፍተኛ ነው ተብሏል። ለመጠጥ የሚሆን የንጹህ ውሃ ችግር ያለባቸው አካባቢዎች ልዩ ድጋፍ እንደሚያስፈልጋቸው ተገልጿል። የተለያዩ የሰብአዊ እርዳታ ድርጅቶች በተባበሩት መንግስታት ተቋሞችና ያገዛዙ ባለስልጣኖች በጋራ ባደረጉት ግምገማ በኢትዮጵያ እየተስፋፋ የመጣው የአንበጣ መንጋ ስርጭት ምክንያት ከአንድ ሚሊዮን በላይ የሚሆኑ ኢትዮጵያውያን ያስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው መሆኑን አረጋግጠዋል። በግምገማው መሰረት ያንበጣው መንጋ በ200 ሺህ ሄክታር ላይ የተዘራ ከ356 ሺህ ሜትሪክ ቶን የሚበልጥ ምርት ያወደመ ሲሆን ከዚህ ውስጥ 114000 ሄክታር ማሽላ፣ 41000 ሄክታር ላይ በቆሎ፣ 36000 ሄክታር ስንዴ መሆናቸው ታውቋል። ከዚህ በተጨማሪም 1.3 ቢሊዮን ኪሎ የከብቶች መኖ ባንበጣው መንጋ ጉዳት የደረሰበት መሆኑና ይህ ጉዳት በሶማሌ፣ በአፋር፣ በድሬዳዋ እና በደቡብ አካባቢዎች በብዛት መከሰቱ ተነግሯል። በእነዚህ አካባቢዎች እህል ዋጋ 50 በመቶ ያህል ሲጨምር የከብት ዋጋ ባለበት የቆየ መሆኑንም ለመገንዘብ ተችሏል። የግምገማው ዘገባ ለነዚህ አካባቢዎች ያስቸኳይ የምግብ እርዳታ እንዲሰጥ ያሳሰበ ሲሆን ያንበጣውን መንጋ እንቅስቃሴ በጊዜ ለማወቅና ለማስወገድ የሚቻልበትንም ሁኔታ ጠቁሟል። አገዛዙ በሶማሊያ ውስጥ ባየር ጥቃት 17 የአልሽባብ የፈንጂ ቡድን አባላትን የገደለ መሆኑን ገልጾ ከዶሎ ተነስቶ ወደ ባይደዋ ከተማ የተለያዩ ወታደራዊ ቁሳቁሶችን ጭኖ ሲጓዝ በነበረ ወታደራዊ ኮንቮይ ላይ ቡድኑ የፈንጂ ጥቃት ለማድረስ አቅዶ ነበር ብሏል። አልሽባብ አገዛዙ ፈጸምኩ ስላለው ጥቃት እስካሁን የሰጠው መግለጫ የለም። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ቆሻሻ መጥረጊያ ቤትን አያጸዳም። ቀንተሌት ቢለፍፉም ቢደሰኩሩም በኢትዮጵያ ለውጥ ተደናቀፈ ህዝባዊ ትግል ማጅራቱን ተመታ እንጂ ምንም ለውጥ አልመጣም። ግዴይን ጋቢሳ ተካው እንጂ ዘረኛው ስርዓት አልሞተም አልተቀበረም። መሰረታዊ ለውጥ ከቶም አልታየም። ይህ ሀቅ እንዳለ ሆኖ የዘረኞቹ ቡችላዎች ለውጥ መጣ። ሙሴም የችጋርን ግንብ አፍርሶ ወደ ብልጽግና ሊያሻግረን ነው ብለው ጮሁ ለፈፉ። ቆሻሻ መጥረጊያ እንኳንስ ቤት ሊያጸዳ ይበልጥ እንደሚያቆሽሽ ግን ሁለት ዓመት ሙሉ ማየት ተገደድን። ቡራዩ ለገጣፎ ሻሸመኔ አጣይ ወዘተ ይያል ደማን አላቀስ። ድሮድሮ ያን ጊዜ ምን ቢወዱ ባድ አይረዱ ይባል ነበር። ድንጋይ ዳቦ ዘመን ሆኖብናል። ነቃካሉ አገርን አሳልፈው ለባድ ይሰጡ ነው የዛሬ መርሃቸው። በመጻት ልባችንን ያቆሰለውና አገራችንን ለባዳን ያስረከበው የወያኔ ግፍ ላይ በቃ በተመኑ የካሃዲዎቹ ጠቅላይ ሚኒስትር ከሱዳን መሪ ጋር ተመሳጥሮ ስናርን ሱዳን አልፋሽካ የሚለውን ለመሬት ለሱዳን ሰጥቷል። ይህን ክህደት በፊርማው ያጸደቀው ደመቀ መኮንን የሚባለው ተራባንዳና አደም መሐመድ የተባለው ጸረ ህዝብ ጀነራል መሆናቸውን ታውቋል። እስስቱ ኮሎኔል አገር አዳኝ ሳይሆን ያው የገለማ ዘረኛና አገር አዋራጅ ነው ስንላቸው አልሰማን ያሉት ከእንግዲህ ምን ተጨማሪ መረጃ እንደሚፈልጉ ግልጽ አይደለም። ጠቅላይ ሚኒስትራቸው ኢትዮጵያን ሊጎዳ ሊያጠፋ የመጣ ወያኔ ያቆሸሸው መጥረጊያ መሆኑን በሚገባ አረጋግጧል። ስንት ደም የፈሰሰለትን ባድመ ዛላምበሳ ወዘተ ማንንም ሳይጠይቅ ለሻቢያ በነሳውዲና ኤሚሬትስ ግፊት እንደሰጠም እናውቃለን። አብዛኛውን የኢትዮጵያ ግዛትም ኦሮሚያ ብሎ ከኢትዮጵያ ሊገነጠሉ ለተሰለፉ ጨካኝ ካህዲዎች ደጋፊና አጋር ሆኖ ያደረሰውን አላውቅም የሚል ካለ ያው የነፍሰ ገዳዮቹ አጋር ብቻ ነው የሚሆነው። በሐሰት ላይ የተመሰረተ አገዛዝ ስለሆነም ሐሳዌ መሲሆች የውሸት ነብዮችን ፈልፍሏል። ራሱ ባለትንግርት ነኝ ባይነውና እነ እስራኤል መምህረ ገሌ ወዘተ ከየፊናቸው ብቅ ብለው ነብዮች ነን አድምጡን በማለት ሲራከሱ ማየት ተገደናል። ልፈፋቸው መሳቂያ መሳለቂያ ሆኖ በቀረ። ግን አማኝ የሆነውን ህዝብ እያደናገሩ ለጉዳት እያጋለጡት ናቸው። ለጠባቦችና ዘረኞች ማጠየቂያ እየደለደሉላቸው ነው። በአሁኑ ጊዜ ደግሞ ስራቸው ከፍቶና ጎጂ ሆኖ የተገኘው ህዝብ ራሱን ከወረርሽኝ እንዳይከላከል መድኃኒት አለን ድሮም ተተንብዮአል ጥቁር አዝሙድ መድኃኒት ነው ወዘተ ይያሉ ህዝብ ራሱን በሚገባ እንዳይከላከል ማድረጋቸው ነው። ሃይማኖት ሌላ ህክምና ሌላ። ወረርሽኙ በፀሐይም በበርበሬም የሚድን አይደለም። አድህነን ከማቱ ሰውረን ብሎ መጸለዩ እንዳለ ሆኖ ሐሳዌ መሲዎች ተአምር ሰሪዎች ነን ብለው የሚራወጡት ለማደናገርና ህዝብን ለመዝረፍ መሆኑን ሁሉም ማወቅ አለበት። ኮሎኔሉን ለስልጣን ያበቃው የናቶ ትንግርት ሳይሆን የአሜሪካና የሳውዲ ውሳኔ ነው። እነዚህ ደግሞ ኃጢአተኞች እንጂ ነብዮች አይደሉም። ደግመን ደጋግመን እንዳልነው በተዋህዶ ላይ ያላቸው ጥላቻ የዘረኞቹ ሆነ የአረቦቹ መጋዣ ባለምንጫዎች ተከታይና ደጋፊ ሊያደርጋቸው አይገባም። ለስልጣን የበቁት ዘረኞች ፍርክስክሳቸው ሊወጣ አንድ ሐሙስ ነው የቀረው። አብሯቸው ህዝብ አልተሰለፈም የለመደባቸው ባንዳዎች እንጂ። ማንነታቸውና አገራቸውን ሁሉም ሲሸጡ የምናውቃቸው ገዝጋዥ መንጋዎች ከተፈጠሩ ቆይተዋል። እነዚህ የለየላቸው ጅቦችና ወሬዎች መሆናቸው ምናልባትም ይበልጥ ይሰቀጥት ይሆናል። ወጣት ተማሪዎችን ጠልፈው የሚያጠፉ ቀሳውስትን አዛውንትን በግፍ ቀጥቅጠውና ጨፍጭፈው የሚገድሉ ሲወለዱም ሲሞቱም ጸረ አማራ ጸረ ኢትዮጵያ የሆኑ ቤተ እምነቶችን አቃጣይና ፍራሽ መናፍቃን መሆናቸው ጉድ ያሰኝ መቻሉ አያስገርምም። ልቡ የከዳው ዜጋ በዛና ሊሰፍሩብን ሲነሱ መከላከል በሚገባ መቃወም አልቻልንም። ወያኔም ለኮሮና መድኃኒት አገኘው አሜሪካና አውሮፓም ያልቻለውን መመርመሪያ መቀሌ ሰራን ብሎ ሊያሾፍብን በቃ። ወያኔና ይሉኝታ ድሮም ጣላት ናቸውና አላስደነቀንም። ያው መጠበቅ እንደሚገባን በበሽታው ተጠቅመው ገንዘብ ከህዝብ ሊዘርፉ ተነስተዋል። ወያተኛ ዘራፊዎች ብቅ ብቅ ብለውም ጅሉን ሊያጃጅሉና ኪሱን ሊያራቆቱትም እየጣሩ ናቸው። ላገዛዙ ሳንቲም አትስጡ ማለቱን እንላለን፣ ግን ሞኝነት የሰፈረባቸውን በጠበልም የምንናድናቸው አይመስልም። ሞኝና ገንዘቡ ከመቀጽበት ይለያያሉ ተብሎ የለ? ግድቡ አልተሰራ ገንዘባችንም አልተገኘ ተብሎ የለ? ያለውን ተጨባጭ ሁኔታ ባጉልና ባዶ ተስፋ ማጀብና የደረሰብንንም በመደጋገም ማላዘን ሳይሆን በሁኔታው ተጠቅመን ከዘረኞች ላንዴም ለሁሌም ለመገላገል በስልትና በጽናት ብንታገል የተሻለ ይሆናል። የጋራ ትግላችን እንዲጎለብት አገር ወዳድ ኃይሎች ሁሉ በተገቢው ተደራጅተንና ተሰባስበን መታገል አለብን። በቅጥልቅ ትግልና እንቅስቃሴ አያዋጣም። የጠላትን ማንነት ማወቅና በቆራጥነትም መታገል እንጂ ያዝለቀቅ ትግል በሽማግሌ ከአገር ጠላት ጋር መታረቅ የሚያዋጣም የሚመረጥም አይደለም። ታቦት አድዋ ዘመተ እንጂ ለጣሊያን ሰግዶ አልታረቀም። ጠቅላይ ሚኒስቴሬ ብለው ለዘረኞቹ የተጎነበሱትና ጫማ የሳሙት ወራዶች መቼም ቢሆን መች የህዝብ ወገን ሊባሉ አይቻልም። ታሪክን አንርሳ፣ ሰብእናችንንም እናስከብር። ባንዳ ከሃዲ ተለይ፣ ነጋሪት ይጎሰም። ድል ለኢትዮጵያዊነት።
ድርተኛው ሰላይ ካሳይ ድራው ገደል ሆኖ ወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭን እፎይታን ለማግኘት መስያለውን ሁሉ ለማሰገድ ሲጥር አሁን ከመክፈቱ አይናውጣ ጥፈቱ ያሳበቀበት ጉዞ ሲሆንበት በጥሙ ያዳፋው ከሰዓት ወደ ረመጥ ከእግሩ ሰዓት ሲነድቀው ጥው ሲበዛበት ልክ እንደ ያን ጊዜው ደመጥላ ጦሶች በዘጠና ሰባት ወያኔን አድነው የፍርት ግሉን የፍርት ነቀሉን ትግል እንዳደናቀፉት ይሁንና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላቁን ለመላስ ተደረደሩለት። ከዚያማ እነ ክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፍያ ሲሾሩ እድሜ ለይሃፋ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል ባንድ ጊዜ ተስፋፍቶ ከህዝብ በመድረሱ አውቁጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ምኝታቸው ሲሆነ ይታየናልና ብላሽ እናከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ ምድኮ ነው ገበዝ ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማኝ የባዕድ ቅጥነኛ ያፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መል የሚረጭ የተቀጣጠለውን የአመፃ ትግል አፋጃ ደንዝዞ በረደለሽ ዲስኮር አገራዊን አመፅ እንደቅቤ አቀልጦ ውድ አገራችንን ለህዝቦቿ ሲሆን ለባዕዳን ምቹ ብትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጦና አክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይሁት ራይታችሁ ዘላል ካዲ ባንዶችን ለጋጥሞ ሰብስቦ በመራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ተሻ ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች በኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለአገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱ ማዕዘናት ክብሪቱን ለኩሰን
ሐቁን የማያቅ የለም ሐቁን የማያቅ ማን ነው እኔ አንተ አንቺ እሱ እሷ ብሎ እንደ ሸማኔ ማዳውሪያ ተውላጠስሞችን ማመላለስ ካልሆነ በስተቀር መልስ አይኖረውም ጠቃሚው በእውነት አምኖ ራስን ለእውነት ማስገዛት ብቻ ነው እርግጥ ነው አልቃሹ ሲበዛ አስለቃሹም አብሮ ማልቀስን እንደ ዘዴ ሊቆጥረው ይችላል ለቅሶ ግን በማዘን በመጸጸት ሳይሆን አንድም ያልቃሹን ለቅሶ መናር ማስቀረት በማሰብ አንድም ካልቃሾች ጎራ ተመድቦ ራሱን ከተጠያቂነት ለማራቅ መሞከር ሊሆን ይችላል ሌባው አሳዳጆቹን ተመሳስሎ ሌባ ሌባ እያለ አብሮ እንደሚሮጠው ያለ ማለት ነው እንደዚህም ቤት ወጥ ነገሩን ድብልቅልቅ አድርጎ በማቅረብ ለመሸሸግ መሞከር የት ያደርሳል ለጊዜው እንደ ለቀስተኛ ሆኖ መታየት ጊዜያዊ ውዥንብር መፍጠር ይቻል ይሆናል ዞሮ ዞሮ ግን የማስገዳይ የዝና አስተናጋጅ ሆነም አልሆነም ሐቁን አይለውጣውም የደርግ መሪዎችና ካድሬዎች በህዝብና በሀገር ላይ ወንጀል ፈጽመው አንድ ትውልድ ፈጅተው የቀራውንም በቁሙ ገለው ግለኛ ፈሪና ለሀገር ቁብ የሌለው ትውልድ እንዲሁም ማን ከማን ያንሳል በሚል አጉል ትዊት የተወጠረ ትውልድ ትተው በሽሽት በመደበቅ የሰለጠነ አድርገው የቆየውን ባህል አጥተው ምድክ የሚሆን ባህል አሳጥተው የባህር ላይ ኩበት አድርገው እየዋዠቀ እንዲኖር አዋቂው ካላዋቂው ሽማግሌው ከወጣቱ የማይለይበትና ተዋረድ የሌለው ትውልድ እንዲሆን ግማሹን ለጠለምተኝነት ግማሹንም ለተክለሰብ አምላኪነትና የግል ጥቅም አሳዳጅ አድርገው የወያኔ ተባባሪ ሆኖ በሀገር ጥፋት ላይ እንዲሾም መንገዱን ከፍተው ጥቂቱም ከባዕድ ጋር እየዶለተ ሀገር መሸርሸር እንዲችል ሁኔታዎችን አመቻችተው ፈጠጠዋል። የደርግ አገዛዝ አብዛኛውን አገር ወዳድ የመንገድ ላይ ተዳዳሪ ሆኖ እንዲቀር አድርጎታል። የሚችለውንም ያህል ረሽኗል፣ ጨርሶታል። በወያኔ ልዩ ጥቅምና አስተያየት የተደረገላቸውን ቢኖሩ በባንዳነት ያገለግሉ የነበሩ ደርግ አቅፎ ደግፎ ያቆያቸው ናቸው። ስለዚህም የቀሽብር ሰለባ በሆኑ ወጣቶች ቤተሰቦችና በያፓ ዩኒታ እንደማገኝ እሙናው እንዲህ በቀላሉ የሚታይ ነገር አይደለም። አንዳንዶች ለእርቅ ሲናገሩ እርቅ መውረድ የሚችለው በስርዓት መሆኑን ይዘነጉታል። በእርግጥ በቂም በቀል በተለይም አገርን ማኖር አይቻልም። ያ ሲባል ግን ጥፋተኛ ጥፋቱን አምኖና ንስሐ ተቀብሎ ስለ ጥፋቱ ሲቆርቆር ብቻ ነው ይቅርታ ማግኘት የሚችለው። ነፍሰ ገዳዮች ጊዜን ተገና አድርገው በፈለገው መልኩ ታክቲካቸውን እየለዋወጡ ጥሩ ሰው መስለው ለመታየት መሞከራቸው የሚያስፈረብረው ሰው አይኖርም። በሬ ካራጁ ሲሆን ታይቷልና ምናልባትም አንዳንድ ዝንጎችን ሊያደናግር ይችላል። ያ ማለት ግን አገራቶችን ሙሉ ድጋፍ ያስገኝላቸዋል ማለት አይደለም። ለማስታወስ ያህል የወያኔ የጦር መሪ ስርዬ አብርሃ ከወያኔ ተጣላ ብሎ ያለምንም ይቅርታ ለተቋሚ ድርጅቶች አመራር ሆኖ እንዲሰራ ያጩትንና የሾሙትን መዘንጋት አይቻልም። ምራጮቹም እልልባዮቹም ከህዝብ ትግል ጋር ንግግር የሌላቸውና የወጣቱ እልቂት አይመለከተንም ባዮች ነበሩ። ዛሬ ግለሰቦቹ የት ናቸው? ትግላቸው ምን ነበር? የወያኔ ስልጣን ወይስ የህዝብ መብት? ያልጠራ ትግል ይዞ መራመድ ድልን አያረጋግጥም፣ ትግልንም ያሽመደምዳል። ኦነግ በስልጣን ላይ በነበረበት ሰዓት ከወያኔ ጋር በመተባበር በምስራቅና በምዕራብ ኢትዮጵያ በሐረር፣ በአርሲ፣ በወለጋ ወዘተ በበርካታ ስፍራ በአማርኛ ተናጋሪ ኢትዮጵያውያን ላይ አሰቃቂ ወንጀል ፈጽሞ ንብረታቸውን ወርሶ ሲያባርራቸው ሲገላቸው ያላየ ያልሰማ ያልተገነዘበ ሰው የለም። ሆኖም ግን በውጭ ዓለም ያሉ ተቃዋሚዎች ይድርግት ያለምንም ይቅርታ ተሸፋፍኖ እንዲታለፍ የሻቢያ ስውር ደባ እንዳይጋለጥ የሚገፋፉ ለኢትዮጵያን ታገላለን የሚሉ ተቃዋሚዎች ነበሩ አሉ። እስከዛሬም ድረስ ያለምንም ይቅርታ ያለምንም ጸጸት አጥፊዎች አልኞች ሆነው እንዲታዩ ይባስ ብሎም የተቃዋሚ አፈቀላጥዮች በመሆን በየአደባባዩ እንዲደሰክሩ እድል ይሰጣቸው ብለው የሚሞግቱ ተቃዋሚነን ባዮች አሉ። በርግጥ ሐሰት በቆነጁ አስመሳይ ቀለሞች ተውባ የምትቀርባውን ያህል እውነት ያድል ይላትም ራቁቷን ስለምትጋለጥ አትወደድም። በመሆኑም ተናጋሪውን አላዋቂ ሌላውን ዘራፊ አስመስላ ልታቀርብ ትችላለች። ሀቅ ወይም እውነት ከቃላት ይልቅ ግን ገላጫ እንባ ነው። ሻቢያ ለዘመናት በጥላትነት ተሰልፎ ኢትዮጵያውያንን ሲያስቋጥጥ በውጭ ሀገራት በዝዋና በአገሪቱ ላይ በስም ማጥፋት ዘመቻ ሲዘምትና ሲያዘምት አልፎም ለማጥፋት ወያኔን ፈጥሮ ወዳጆቹ በአዳን እርዳታ በኢትዮጵያ ላይ ሲሾም ለስልጣን ሲያበቃ ቁጥር ሰፈር የሌላቸው ኢትዮጵያውያንን በአስመራና በአዲስ አበባ ተቃዋሚዎቹን መጨፍጨፉ ማስረጃ የሌለው ጉዳይ አይደለም። ጥላትነቱን በደንብ ገልጾ የተንቀሳቀሰን ድርጅት ለኢትዮጵያና ለህዝቧ የሚቆረቆር እንደሆነ አድርገው ሲነግሩን የድሮ ሻቢያ አይምሰላችሁ ይላሉ ሲሉን ተቃዋሚውን ለማዋጋ ሲዳክሩ የቆዩት ኢትዮጵያዊ ተቃዋሚዎች ነን የሚሉ ናቸው። ይህንን ነው የምንቀበለው? በዚህ መንገድስ ነው ወያኔን የምንታገለው? ማቢወልድ ማሁንና የኢህአፓ አባላት በኢህአፓ አመራር የሚያምኑ ናቸው። የኢትዮጵያን ህዝብ ያላቀፈ ትግል መብቱን የማያስከብር ትግል ነው ብለው አይቀበሉም። ወያኔን ከስልጣን ለማውረድ ብቻ በሚደረግ ትግል ቀልቀሎ ወይም ስልቻ አይነት የቃላት ድርጊት አይጠቀሙም። ሀቁ ያ ነውና ኢህአፓ ህብረት አይፈልግም እየተባለ የሚባለው ይህን መሰሉን ኮተት ከጫነ ጋር አላብርም በማለቱ ነው። ለኢትዮጵያውያን ይህ የሚጠፋቸው አይደለም። ብዙ ክዳት ብዙ ማጭበርበር ሲፈጸምባቸው ቆይቷል። እርግጥ ነው ኢህአፓ የህዝቡን ትግል የሚጎትቱ ህዝብን ከመከራ ውስጥ እንዳይወጣ የሚያደርጉ ማናቸውንም አይነት ደባ ማጋለጡ መታገሉ ተግባሩ ነው። ሀገራቸውን የሚሹ ህዝባቸውን ለመታደግ የሚፈልጉ ሁሉ ኢህአፓን ይደግፋሉ። ኢህአፓ የጭብጨባ ድጋፍ ሳይሆን ህዝባዊ የዓላማ ድጋፍ ነው የሚፈልገው። በሀገርና በህዝብ መብት ላይ የማያወላዳ ድጋፍ ነው የሚፈልገው። ይህ ደግሞ ማስመሰልን ሳይሆን እምነትን ጠያቂ ነው። ግን ለኢትዮጵያ ህዝብ አያውቁንም፣ ለታያውቁንም አያውቁንም፣ እኛና ያውቁንም አያውቁንም፣ እንዴሳ ያውቁንም ያላውቁን ኢትዮጵያዊ ነን። አያውቁንም፣ ለታያውቁንም አያውቁንም፣ እኛና ያውቁንም።
የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል ከህይወት አሰፋ የተከበራችሁ ውድ ፍኖቶች ነገ ላይ ምን ሊሆን እንደሚችል የማናቀው የዓለም ገጽታ ዛሬ በድንበር የለሹ የጤና ችግር ስትናጥላ ስትናጥ የምታድረው ዓለም አምና ይሄኔ ይህ ይመጣል ብለን ያልጠበቅነውን የዘንድሮ ዱብዳ ስታስተናግድ የኛው የደፈረሰ ተውሳካም አስተዳደር ደግሞ በሌላ በኩል ተደርቦ ለተቀን እንደ ተግማማ ከነጥምር ስቃያችን ጉዟችን እየረዘመ ነውና ለጤናችሁ እንደምን አላችሁልን በመድር ያለውን ሁሉ ጨርሰናል ካሁን በኋላ የምንጠብቀው የላይኛው ነው በማለት አሳዛኝ ንግግር ያሰሙት የጣሊያኑ የበላይ ሹም የኛዎቹ ጥምቦች ዘር እየለዩ እንደሚያጠፉት አይነት ግፍ ሳይሆን ዘርና ቀለም የማይለይ መቅሰፍት ነውና የተላከብን በማንኛውም መንገድ ካንጃበበብን ሞት ለመትረፍ ከድኩማን ሴረኛ ባለስልጣናቶቻችን የምንጠብቀው ሳይኖር የነገዋን አገራችንን ለማየት እንመኛለንና በአገራት ፍይቡድን ላይ የምናካሂደው እልህ አስጨራሽ ትግል እንዳለ ሆኖ ከኮሮና ወረርሽኝ እንተርፍ ዘንድ ተንቀቃቂያችንን ደርበን ሁላችንም ተግተን በመጸለይ ፈጣሪያችንን እንለምን ይያቁ ወደ ዛሬው መጣጥፌ ላምራ ለዛሬው መጣጥፌ የመረጥኩት ርዕስ ከወቅታዊው ያገራችን ጉዳይ ጋር የማይገናኝ መስሎ የሚታያቸው አድማጮች እንደሚኖሩ አምናለሁ ነገርን ከስሩ ውሃን ከጥሩ እንዲሉ ዛሬ ላይ እየደረሰብን ያለው ግፍና መከራ ተንከባሉ የመጣብን ከተቀለበሰ አብዮትና ከተበረዘ የማህይማን ፖለቲካ ዘንድ መሆኑ ጥቂቶች ለማመን ባይፈልጉም ብዙዎች የሚያውቁት ሀቅ ነው ከሚል የተነሳ ነውና አድማጮች እንዲገነዘቡልኝ አሳስባለሁ። የፈሪ ሳይሆን የጀግና፣ የባንዳ ሳይሆን የአርበኛ፣ የወረኛ ሳይሆን የጦረኛ ውድ ደም ተገብሮበት መጣ የምንለው አብዮት መነሻውን ስናቀው ሳለ መደረሻውን ስናጣው የኖርነው የኢትዮጵያ አብዮት ደም ከቀመሰ በኋላ የውሃ ሽታ ሆኖ የከባበት እየጠፋን ጥቁር ያዘልብ ስለባሾች ሆነን መኖራችን አንደኛው የተቀልባሽ አብዮት ጠንቅ መሆኑ ነው። መቋጫ ለሌለው እልህ አስጨራሽ ትግልም ተዳርገን በታሪክ ዘንድ የማይረሳ መስዋዕትነትን መክፈላችን ሁለተኛው የዚሁ ክስተት አብይ ገጽታ ነው። የቀማኛ ሲሳይ የሆነው መንገደኛው ፖለቲካችን ደግሞ ውሎ ሳያድር በሽፍታ እየተዘረፈ አጨብጭበን የምንቀርበት ጉዳይ ሌላኛው የብርዝ ፖለቲካችን አበሳ መሆኑን ልንረዳ ከመቻል በቀር ሌላ አማራጭ የለንም። ይህ እንግዲህ መቼስ ማልጎደኒ መሆኑ ነው። አገር ወዳዱ ታጋይ ወጣት በህዝብ ፍቅር ነዶ ለተጨቆነው ወገኑ ሻማ ሆኖ ሲቃጠል እንዳበደ ውሻ ሰው ነክሰን እንሙት ያሉ አራዊቶችም እንደነበሩ የታሪኩ ቀዳሚው ተነጣይ ክፍል ሆኖ አልፏል። በህዝብ ትግል ላይ መሰናክሉ በስቶ ማለዳ የተጀመረው የነጻነት ጉዞ ረፋዱ ላይ ዱካው ሲጠፋና በመተኩ የተበረዘ ያምባገነኖች ፖለቲካ ጎዳናውን ሲይዝ ደግሞ አብዮት እንደነ ሻለቃ መንግስቱ ባሉ በልተው በሚጮው ጅቦች አማካኝነት ጉዳዩ ያበቃለታል ማለት ነው። የተከበራችሁ ውድ ፍኖታዎች፣ ነገርን ነገር ያነሳዋል እንደሚባለው ሆነና ሐሳቤን በጀመርኩት ቅርጽና ይዘት አስጉዤ ወደ ማጠቃለያው አካባቢ አደርሰዋለሁ ብዬ ባሰብኩት መሰረት ወርድና ቁመቱ እንዳይዛነፍ ጥረት ለማድረግ ሞክሬያለሁ። ምናልባትም በሐሳብ ፍሰት ላይ መፋለስ ሊኖር ስለሚችል አድማጭን ይቅርታ እየጠየቅ ወደሚቀጥለው ጉዳይ አልፋለሁ። የህዝብን የዋህነት በተመለከተ ወደ በኋላ ላይ የምለው ቢኖረኝም የሚቀለበስ አብዮትንና የሚበረስ ፖለቲካን በተመለከተ ከገዢዎች አንጻር ምን ገጽታ ይዞ እንዳለፈ ጥቂት እንድል ይፈቀድልኝ። የአፍሪካ ህዝቦች ከሚታወቁባቸው አያሌ ገጽታዎች መካከል በአምባገነን ገዢዎቻቸው ተረግጠው መገዛትና የባርነት ቀንበርን ያለመሰልቸት መሸከም በአንድ ወገን ሲሆን፣ ጭቆናን አልቀበልም ብሎ ጨካኝ መሪን ለመታገል እልህ አስጨራሽ ትግል ለማካሄድ ጫካ የገባን ታጋይ ደግሞ በሌላ ወገን እናያለን። አርበኛና ባንዳ ባንድ ላይ በሚፈጠርባት አህጉር አፍሪካ የኛን ያልታደለች አገር እንወሰድና እንደ ድል ሆኖ እርኩስ ገዢ ተለይቷት የማታውቅ መሆኑን ማንም ሊጠራጠር አይችልም። ለጨካኝ አምባገነኖች ልብ መደንደን አይነተኛ ምክንያት ህዝብ የራሱ ድርሻ ያለው መሆኑን በእርግጠኝነት መናገር ቢቻልም እንዴት ለሚለው ጥያቄ በዚህ መጣጥፍ መጨረሻ ላይ የምገልጸው ስለሚኖርኝ ወደ አምባገነን መሪዎች ጉዳይ ላምራ። ትሻልን ሰድጄ ትብስን አመጣው የሚለውን አባባል ልጠቀም ፈለግኩና ከንጉሱ በኋላ የመጣውን ሳስበው ደግሞ ሐሳቤን አነሳው። በዚህም መሰረት ዘልዛላው የንጉሱ ዘመን እንደተዘጋ መንግስቱ የሚባል የሰው ደም ከጠጣ በኋላ ስጋውን በልቶ አጥንቱን የሚግጥ የሐራሪው ስደተኛ ውሻ ተተክቶ እናት የልጇን ስጋ እንድትበላ እስከተገደደችበት እጅግ ዘግናኝ ወቅት ላይ ተደረሰና አብዮት ጠባቂዎች ንጹህ ደም አፍሰው የሚፎክሩበት የድፍን መሐይማን ደርጋዊ ዘመን አለፈ። አንጃና ሾካካ መኢሶናውያን በአብዮቱ ጥግ ተለጥፈው በጎዳና የሚፈሰውን የንጹሃን ታጋይ ደም ሲጋቱ ባየናቸው መጠን ዛሬ ስናስታውሳቸው እንዴት እንደሚቀረሹን እነርሱ ባያቁም እኛው ልንነግራቸው በወደድን ነበር። ዳሩ ግን የሚጸጸት ህሊና የላቸውምና ሊሰሙን ሞታቸው ነው። እግራቸውን በወጉ ሳይታጠቡ ያድሩ የነበር ምድረ ጋግርታም ያብዮት ጠባቂዎች በጨቀያ አንጎላቸው ቃታ እየሳቡ እልፍ አላፍ የባለብሩህ አእምሮ ባለቤት የሆኑትን ታጋዮች እንደ ጨረሱ ስናስበውማ ምን ያክል እንደሚዘገንነን ንስሐ ሳይገቡ አሁንም ባረመኔነት ሕይወት ውስጥ ላሉት እርኩሳን የደርግ ካድሬዎችና የቀበሌ ጽህፈት ቤት ኃላፊዎች ሁሉ መናገርም በተቻለ ነበር። ግፍ እግር በእግር እየተተካ የዛሬው መናኛ ግለሰብ መጥቶ ኢትዮጵያ የጨምላቆች መፈንጫ ከመሆኗ በፊት ወያኔ እከኩን አራግፎብንና የእርሱን እከክ እኛ ተሸክመን መላ ሰውነታችንን ስንፎክት መክረማችን ማንም ጤነኛ ህሊና ያለው ሁሉ በቅርብ የሚያስታውሰው ነው። አለ የተባለውን ግፍ በሙሉ ፈጽሞብን የሄደው ወያኔ ልንናገረው የሚሰቀጥጠንን የመከራ ማዕት ሁሉ አውርዶብን መቀሌ ላይ ሲሸልል ኢትዮጵያ ያርበኛ ቀርቶ የባንዳ መሆኗ ሳይንስ ሌላ አዲስ ገብ ንፍጦች የሚርመሰመስባት አገር ለመሆኗ መታዘብ ለቻለ ዜጋ ሁሉ ቁልጭ ያለ ገሃድ ነው። የረህት ጭንቅላት ተሸክሞ አገር መምራት ምን ያክል ከባድ እንደሆነ ሳያቁት የተዘፈቁት ዘመነኛዎቹ ጽንፈኝነትን አንግሰው ዘረኝነትን ሊተክሉ ካላቸው ጽኑ የሆነ የበታችነት ጠንቅ አንጻር መሆኑ ወደ በኋላ ላይ ልጠቅሰው ባሰብኩት የህዝብ ችላባይነትና አሜን ብሎ የመገዛት ልማድ ማዳበር ሰበብ እንደሆነ ሁሉም የሚስማማበት እውነታ ይመስለኛል። ይህ ሁሉ ደግሞ የሚሆነው የሌላ ሳይሆን የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቋይ አድርስ የሚያስብል በመሆኑ ነው። የህዝብ ትግል አሁን ታይቶ ወዲያው በሚጠፋ አብዮት ታጅቦ ሲጓሳለ የነቀዘ ፖለቲካ የሚቀበለው ከሆነ የህዝቡ ጣፈንታ ቆሞ እንዳልቃሽ አዛኝ ብሶትን ደርቦ መወዝወዝ ብቻ ይሆናል። ይህ ሲከሰት የኖረ የታሪክ ክፍል በመሆኑ አሁን ላይ ሆነን የትናንቱን እናስታውሳለንና የዛሬዎቹም ሊጨማለቁብን የበቁት ሲወርድ ሲዋረድ ከመጣው ያፈነህ ግዛው ለማድ መሆኑ እነርሱ ባይሰሙም እኛው ለመናገር እንገደዳለን። ውድ ፍኖታዎች እንዲሁም አድማጮች የስልጣን ጥማት ጭንቅላታቸው ላይ ወጥቶ ፍዳቸውን ስለሚያዩት የኦዴፓ ብልጽግና ባለስልጣናት የምለው ይኖረኛል ባልኩት መሰረት ከህዝብ ይልቅ እነርሱን አስቀድመው ለቅንጦት ኑሮና ለከንቱ ስልጣን ወዳሴ እየተተራመሱ መሆናቸውን በጥቂቱም ቢሆን የተወሰነ ነገር ልበል። ረህጥነታቸውን ተሸክመው ከልክ ባለፈ የዝቅተኝነት ስሜት እየተናጡ ስልጣን ላይ ተጎልተው ታሪካዊ የአገር ጥፋትን ለመፈጸም የሚጣደፉት የኦዴፓ ግራዝማቾች አያ በሬ በሬ ሳሩን አየህና እንዲሉ በስልጣን ጠኔ ጭንቅላታቸው ተመትቶ በቅዠት አዙሪት ላይ መገኘታቸው የሚሆኑትን አጥተው ስለሚወራጩት ሁኔታ አይቶ መረዳት ይቻላል። ከዚህ ግባ የሚባል ክህሎት የሌላቸው እኚሁ የግዑዛን ስብስብ ባገኙት አጋጣሚ ሁሉ ግብዝነታቸውን ይፋ አውጥተው እርቃናቸውን የቀሩ መሆኑን ደግሞ በትንሹም ቢሆን መጠቆሙ ተገቢ ለመሆኑ አጠራጣሪ አይሆንም። ለስሙ ካልሆነ በስተቀር መሰረታዊ ለሆነ የቤተሰብ ምጣኔ አገልግሎት የሚሆን የግንዛቤ ማስጨበጫ ትምህርት እንኳን የተነፈገው ሰፊው የኦሮሞ ህዝብ በቤተሰቡ ብዛትና ባለው አመታዊ ገቢ መካከል ያለው አለመጣጣም ሳይንስ በአምባገነኖቹ ተንኮል ምክንያት ሰው ሰራሽ በሆነው የኑሮ ውድነት ሰበብ ምንም እያደረጉለት ባለመሆኑ ምክንያት ኦዴፓን አመኔታ እንዳይጣልበት ካደረጉት አያሌ ምክንያቶች መካከል የመጀመሪያው ይሆናል። ሌላው በወጉ የተሰራና ሲበላሽም ጠገና የሚደረግለት የገጠር መንገድ ባለመኖሩ ምክንያት የቱሪዝም መስህብ ሊሆኑ የሚገባቸውን የተፈጥሮ ጸጋዎች ሳይቀር ለዓለም ቅርስነት ጥያቄ ያቀረቡት ተኝተው አድረው ቀኑም ከመሸ በኋላ እንደነበር እናስታውሳለን። ለክልሉ ገቢ ሳይጨነቁ እንቅልፋቸውን በክልል ምክር ቤት ሲለጥጡ የኖሩት አዛውንቶቹ ኦዴዶች ያልተቋጨውን የእንቅልፍ አዚም ለጎረምሳው ኦዴፓ ካስረከቡ ወዲህ ምንም እንኳ ኦዴፓዎች እንደ ኦዴዶች ባይተኙም በልቶ የማይጠግበውን ከርሳቸውን ለመሙላት ሲሉ የክልሉን የገጠር መንገድ ጉዳይ ረስተው ህዝብ በወጉ የተሰራና ሲፈርስም እድሳት የሚደረግለት የመኪና መንገድ አጥቶ ወደ ገበያና ወደ ከፍተኛ የጤና ድርጅቶች ዘንድ የሚጓጓዘው በመከራ መሆኑ ሁለተኛው የኦህዴድ ኦዴፓዎች እንቅፋምነት ሊሆን ነው። በሶስተኛ ደረጃ ልገልጸው የምፈልገው ጉዳይ እንደ አማራ ክልል ባለስልጣናት ሁሉ የኦሮሚያ ባለስልጣናትም ለስልጣንና ለሆዳቸው እየተሽቀዳደሙ ዜጎቻቸውን በተለይም ወጣቱን ክፍል ፍራሳ አጥተው የሥነ ምግባር ድህነትን እንዲላበስ በማድረግ የሥርዓት አልበኝነት ካፖርት ደርቦ አደባባይ እንዲወጣ አድርገውታል። በአጠቃላይ ስለ ኦዴፓ ጉዳይ መናገር ከተፈለገ ብዙ ማለት ይቻላል። ኦዴፓዎች ከግንጦቹ ወያኔዎች የማይሻሉ እባቦች በመሆናቸው አገር ለማፈራረስ የመጡናቸውና ከአገር አፍራሽ የተራ ወንበዴ ቡድን ጋር በስውር የሚሰሩ የቅጥረኞች ስብስብ ሆነው ኢትዮጵያ ተብላ ለምትጠራ የባለ ታሪክ አገር ፍቅር አጥተው በጽንፈኝነት የዛር መንፈስ ተለከፉና ወጣቱን ካዳሚያቸው በማድረግ የህብረ ብሔር ስሜት ያለውን ብዙሃኑን የተከበረ የኦሮሞ ህዝብ እያሰቃዩት መሆኑን በአራተኛ ደረጃ ዝቃጭነታቸውን እንድናያስቻለን ባህሪያቸው ሆኗል። ወያኔ ለ27 ዓመታት ያክል የዝርፊያና የአፈናደሩን አድርቶ የክልሉን ለመሬት በማን አለበኝነት በመውረር የኦሮሞን አንጡራ ሀብት እያጋዘ ወደ ትግራይ ሲጭን ያለዳውላ እየተጫኑ መቀሌ ድረስ ሲያደርሱ የነበሩት እነ ስማይጠሬ አጋሰስ ኦህዴዶች ትራፊ የሚያሟጥጡ ግልብ ምሁራኖቻቸውን በዙሪያቸው ሰብስበው የኦሮሞ ህዝብ ስቃይ ሲከፍል ትንፍሽ ሳይሉ የኖሩት የኢስፖላ ዶክተር ፕሮፌሰሮች እንዲህ እንደዛሬው ብዙሃኑን ወጣት በጽንፈኝነት ጎራ ሳይሰለፍ በፊት የኦሮሞን ህዝብ ጥያቄ አንግበው በአገዛዙ ላይ የተነሱት የኦሮሞ ልጆች ታፍነው ሲሰወሩና ሲሰዉ አቤት ያላሉ ከብት ምሁራን የሌለ የታሪክ ድርቶ ደርተው ህዝብን ከህዝብ ጋር እያጋጩ በአገዛዙ ስር መወሸቃቸው ፍርድ ቀርቶ ሹመት ሆኗልና አምስተኛ የኦዴፓ ኦዴድ ኦነጋዊ የድልቅኝት መሆኑ ነው። ሌላ አንድ ስድስተኛ ባህሪያቸው የሆነውን ጉዳይ ልጥቀስና ወደ ሌላ የነገር ዘባተሎዬ ልለፍ። ኦዴድ ኦዴፓ ከስውር አጋራቸው ኦነግ ጋር በመሆን ምንም እንኳ በጎ የሆነ የተቀደሰ ድርጊት ባይኖራቸውም ለክፉ ስራቸውም ክብር ሲሉ የሚያሳስባቸው የጋራ የጥፋት ድርጊት ስላልፈጠረባቸው እንደ በረሃ እሪያዎች በተናጠል የጥፋት ግብረ ኃይሎቻቸውን ይዘው በመበታተል የሚፈጽሙትን ወንጀል ባንድ ላይ ሰብስበን ለማየት እንኳ ያልታደልንበት ወቅት ላይ ደርሰናል። ዓላማቸው ዝንፍ የማይል አማራ ጠል ስሜት ሲሆን ድርጊታቸው ግን ከላይ እንደተጠቀሰው መሰብሰቢያ እንደሌለው እንጨት የተበታተነ ሆኖ የተቀናጀ የወንጀል ተግባራትን እንኳ ያልተለማመዱ ናቸውና ለዚህ ዘባተሎዬ መደምደሚያ ይሆነኛል ባልኩት ስድስተኛ ባህሪያቸው ውስጥ ይህን ብልጠት ብሎ ነገር የማይነካካውን ሞኛሞኝ ተፋጥሯቸውን ማየት ይቻላል እላለሁ። በዚህም መሰረት መልሱ ምንም ይሁን ምን እነኚህ የሰው ገልቶች እንኳንስ ኢትዮጵያን የምታከል ውስብስብ ችግር ያለባትን ትልቅ አገር ይቅርና እነርሱ የተመኙትን የመንደርተኝነትን አስተዳደርን ይመራሉ ወይ ነው ጥያቄው። የተከበራችሁ ውድ ፍኖቶች፣ አንዱን ካንዱ እያሰናቀርኩ የነገር ዘባተሎዬ ወደ ሌላ ጉዳይ እንዳይሄድብኝ ተጠንቅቄ ማለት ያለብኝን ብቻ በማለት ከዚህ ደርሻለሁና ሌላኛውን የነገሬን ጥንቅር ደግሞ እንደሚከተለው ለመጠቃቀስ ሞክራለሁ። ከላይ እንደገለጽኩት እድለቢስ አብዮት ብቅ እያለ ነጻነትን አሳይቶ ሲነሳን የኖር የየዘመናት ጥቁር ልብስ ለባሾች መሆናችንን ያስታወሰው መጣጠፌ ወደ መካከለ አካባቢ ደግሞ አገራችን ኢትዮጵያ ለሸፍጠኛ መሪ እጅ እየሰጠች እያደር ከመጠነዛው ፖለቲካ ስር የባሰበት አገርና ትውልድ ገዳይ መሪ እንደሚወጣ ማታያ መሳይ ሐሳብ ለመጠቆም ሞክሬያለሁ። ከዚህ በመከተል ደግሞ አምባገነን ገዢ የልብ ልብ አግኝቶ ህዝቡን ረግጦ ሊገዛ ከሚችልባቸው ዋነኛ ስልቶች መካከል በፍርሃት የሚዋጠን ህዝብ በስነ ልቦና አንበርክኮ እንዲገዙለትና እንዲያመልኩት የማድረግን ዘዴ መጠቀምን እንደ ዋና ጉዳይ ሊወስድ ይችላልና ቆይቼ እገልጻለሁ ባልኩት አንጻር በትንሹም ቢሆን ለመነካካት እሞክራለሁ። በዚህም ሁኔታ ኢትዮጵያን ጨምሮ አያሌ የአፍሪካ አገራት መሪዎች ይህን ስልት ተጠቅመው ህዝባቸውን አንበርክከው ለመግዛት ችለዋል። ህዝብ ደግሞ በፍርሃት ተሸብቦ ላምባገነን ከተብረከረከ መሪን ማምለኩ አይቀርምና የባርነት ዘመኑ ረጅም የመሆኑ ነገር አጠያቂ አይሆንም። ሲከሰትና ሲታይ የኖረ የታሪክ ክስተትም በመሆኑ አንድ ባንድ ስናስተናግድ ቆይተናል። የህዝብ የበላይነትና ትክክለኛነት አጠያቂ ባይሆንም ከላይ በተጠቀሰው ምክንያት ህዝብ በመሰሪ ገዢዎች ፕሮፓጋንዳ ተጽዕኖ ስር ወድቆ በስህተት ጎዳና በሚገኝበት ወቅት አንዳንዴም በዋልድባ ይዘፈናል ነውና ምንም እንኳ ህዝብን ለመተቸት ጉልበቱ ባይኖረኝም አንዳንዴ በሚፈጠሩ ስህተቶች ላይ በመንተራስ ጥፋቶችን ጠቆም አድርጎ ማለፉ ሸጋ ነው እላለሁ። አምባገነንን አምልከው ታጋይን የመኮነኑ የቆየ ልማድ ተድሮ ጀምሮ እስካሁን ዘመን ድረስም ያለ የህዝቦች ባህሪ ሆኖ በመቆየቱ ከላይ እንደገለጽኩት በዚህ ሰበብም የስቃይ ገመዳቸውን አሳጥረው ካንገታቸው ሳይወልቅ እንደቆየ የምናውቅ እናውቃለን። ተወልዶ ያደገብን ይህ ልማዳችን ደግሞ ካምባገነን መሪ ጫማ ስር እንድንደፋና እርቃችንን ጥለን እንድናብድላቸው የተፈጠርን ሰዎች እስክንመስል ድረስ ስንባዝን የቆየን የህዝብ ክፍሎችም ብዙዎች እንደነበርን የየዘመናቱ ስርዓት በያዘው የታሪክ መዛግብት ሲዘክረው ይኖራል። አገር ወዳድ ተጋዮች ለጭቆን ህዝባቸው ሲሉ እልህ አስጨራሽ በሆነ ትግል ውድ ህይወታቸውን ሳይቀር ሲገብሩ በነበረበት ወቅት አረመኔ አምባገነን መሪን እያሞካሹ በታጋይ መስዋዕትነት ላይ ያሟርቱ የነበሩ ብዙዎች እንደነበሩ እናስታውሳለን። አሁንም ቢሆን በተመሳሳይ ሁኔታ ላስመሳይ ሸፍጠኛ መሪ ተብዬ የማሽቃበጡ ጉዳይ እንዳለ ነው። የሚገድሉትን እየወደደ የሚሞትለትን ደግሞ የሚረግምና ለባንዳ ገዢ ጭራቅ ቆልቶ የሚያድር የህዝብ ክፍል እንዳለም ከምናየው ነባራዊ ሁኔታ መገንዘብ እንችላለን። ተማሪ ተንኮለኛ ነው የተባለበትን ወቅት እናስታውስና 60ዎቹ መጀመሪያ ጀምሮ የነበረውን የዚያን ትውልድ ተጋግሎ እንውሰድ። ካምሮ በላይ የሆነ ሲያስቡት የሚደንቅ እንቁ ገድል እንደነበር ሁላችንም እናውቃለን። ከመጣጥፍ የመጀመሪያ አከባቢ እንደገለጽኩት ንጉሱ እጅግ የረቀቁ ክቧሳውንት ገዢ ነበሩና ካንገት የደረሰውን ጭቆና በመገንዘብ የንጉሱን አገዛዝ ሰንጎ አላስተነፈስ ያለውን የዚያን ትውልድ ተጋድሎ ተማሪ ተንኮለኛ ነው በንጉሱ ላይ ተነሳባቸው እየተባለ በታጋዩ ተማሪ ላይ አላላውስ ያላሉ አልታይ ነዛ እንደነበር ዛሬ በህይወት የሌለው አጎቴ ይነግረኝ እንደነበር አስታውሳለሁ። እንግዲህ ልብ ይባልልኝ መሬት ላራሹና ህዝባዊ መንግስት ይቋቋም እያለ ግንባሩን ለጥይት የሰጠን ታጋይ ተማሪ ጠገበ ተማሪ ተንኮለኛ ሆነ እያለ ለራሱ መሬትና ንጻነት የሌለው ጭቁን ህዝብ የሚታገልለትን ክፍል አውግዞ ለሚገድለው ጨካኝ ገዢ ማሽቃበጥ ማለት የምንኛ የዋህነት ባህሪ እንደነበር ለኔ ግልጽ አይደለምና በዚህ ልለፈው። በርግጥ በንጉሱ ዙሪያ የተሰባሰቡት ነጭ ለባሾችና ሌሎች ባለጥቅመኞች እጅ እንደነበረበት መንገዘብ ይቻል ይመስለኛል። ይህ የመጀመሪያው የህዝብ የዋህነት ባህሪ የተገለጸበት ፍራትም በዚያ ጀግና ትውልድ እንደተገረሰሰ በመተኩ ግራዚያኒው ጥቁር ጭራቅ ተተካና የንጹህ ሰው ደም በየጎዳና እየጠጣ ሲያገሳ መንግስቱ ቪቫ መንግስቱ ቆራጡ ማሪያችን እያሉ ጉሮ ሸባየን ያቀልጡ የነበሩ ጥቂት የማይባሉ በወንደም እህቶቻቸውና ልጆቻቸው ደም ይዘባበቱ እንደነበር ለኢሰፓ ምስረታ እንኳን ሳይደርስ በኢሰፓኮ ስር ታጥፎ ለደርግ ሲባዝን ህይወቱ ያለፈችው አጎቴን ጨምሮ የሁለተኛ ደረጃ ትምህርት ቤትን በር ሳይረግጡ በእውቀት ተርበው በስልጣን የጠገቡት ማህይማን የደርግ ስብስብ ህዝቡን በማስገደድም ይሁን በማባበል መንግስቱን ካንገት በላይ እንደሞካሹት ተደርጎ እንደሆነ መረዳት ይቻላል። ዋናው ጉዳይ ያምባገነኖች በትር ሲበረታ ህዝብ ለምን ሸብረክ እንደሚል ግልጽ ያለመሆኑ ነገር ነው። እስከመቼ ነው ተሸብበን የምንኖረው? ታጋይን ባውሬ እያስበላን እስከመቼን ዘልቃለን? አገርን ያዘን ማቅ ማልበስ ደግሞ ከምንም በላይ አምሳያ የሌለው ወንጀል መሆኑን መረዳት ያስፈልጋል ባይነኝ። እዚህ ላይ አንድ መሰረታዊ ነገር መታወቅ ያለበት ይመስለኛል። አንድ አምባገነን ገዢ እስኪበቃው ድረስ ሲቀጠቅጠን ሳለ አሜን እያልን ስንኖር ትንፍሽ ሳንል ከስልጣን በተነሳ ጊዜ ያለ የሌለውን ወንጀል ክስ ስንደረድር እንታያለን። ይህ ከየትም አያደርስም። ጨካኝ መሪ ስልጣን ላይ ሳለ አምሮ መታገል ሲገባ ስልጣን ከለቀቀ ወይም ከሞተ በኋላ ምላስ ማስረዘሙ ትዝብትን እንጂ ሌላን እንደማያመጣ ልናውቀው በተገባ ነበር። በርግጥ በስልጣን ዘመኑ በፈጸማቸው ክፉም ሆነ በጎ ተግባሩ ሲዘከርና ሲወቀስ መኖሩ የግድ መሆኑ ባይቀርም መሪን በስልጣን ዘመኑ ያለ ነጻነት ዋጋ ያገኝ ዘንድ አምሮ መታገል ሲገባ ጨቋኝ ገዥን እሽሩሩ ይያሉ እድሜውን ማራዘም ተከቢም ትክክልም አይደለም። ዛሬ በህይወት የሌለውና ከልክ ያለፈው እርኩስ መሪ ካመሮ በላይ የሆነውን ልንገልጽለት የማንችለውን በደል ፈጽሞብን ያለፈ ግለሰብ መሆኑ የሚታወቅ ሲሆን በሩሃ አመሮ ያለው መሪ እያሉ ሲያሞካሹ የኖሩ የህዝብ ክፍሎችም በብዛት እንደነበሩ እኔ ራሴ የታዘብኩት ጅልነት ነው። እንዲህ አይደለም አስተውሉ ስንላቸው በመንገድ አላስኬድ እያሉ ሲያስቸግሩን እንደነበር የደረሰባቸው ሁሉ በቅርብ የምትታስተውሱት የታሪክ ክስተት ነው። መለስ ይመራው የነበረው ወያኔ ግባተ መሬቱ ሲፈጸም ደግሞ እልልታውን ያቀለጡት እነኚህ የህዝብ ክፍሎች እንደነበሩ ዛሬ ላይ ሳስበው ግርም ይለኛል። እንዲህ አይነት ርካሽ ዜጋ መብዛቱ ደግሞ አሁን ላይም ለምናየው ተመሳሳይ ችግር መሰረት በመጣሉ አነጋጋሪ ለመሆን የቻለ ጉዳይ ሆኗል። በዚህ ዘመን መፈጠር የማይገባው መሪ በማለት ከዚህ ግባ የማይባል ክህሎት ባለቤት የሆነን አገር አጥፊ ግለሰብ ምድርን በጽንፈኛ ሰርሮ ያንድን ዘር የበላይነትን እያነገዘ ዜጋን የሚያሰቃይ አስመሳይ ቀጥረኛ ይህን ያክል ስም ሰጥቶ በባዶ ማግዘፍ ደግሞ ከላይ እንደገለጽኩት ለህዝብ የማይሆንን ገዢ አምልከን እያሽቃበጥን የምንገኝ የክፉ ልማድ ተሸካሚዎች ሆነናል ለማለት ይቻላል። አርበኛን ገፍትረን ባንዳን የምንሸከምበት ጫንቃችን ከዘመን ዘመን እየጠነከረ ስቃይና መከራችን በስቶ ፍዳን መቋቋም ሲያቀተን ካለፈው ተመረን መጪውን ጊዜ አለማሰባችን የሚያሳየው የቱንም ያክል ለነጻነታችን የምንጨነቅ አለመሆናችንን ነው። አምባገነን ገዢዎችን የምንሸከምበትን የልማት ድሪቶ አውልቀን መጣል ከሁሉም ቀድሚያ ልንሰጠው የሚገባ ግዴታ በመሆኑ አካፋና ካፋ የማለት ልብዳችን ሊዳብር የግድ ይሆናል። በዚህ መሰረት ጉዟችንን ከአገር ወዳድ ዜጋ ጋር በማድረግ የተገፋውን ህዝብ ከጭንቅ የሚወጣበትን መንገድ እናፈላልግ ዘንድ እህታዊ መልእክቴ ይሆናል። ከዚህ በተረፈ ከመጣብን መጠነ ሰፊ የጤና ችግር እግዚአብሔር በምህረቱ ያወጣን ዘንድ እየተመኘው የዛሬውን መጣጥፌን ከዚህ ላይ እቋጫለሁ። ቸር ያሰንብተን። አገርና ሰንደቅ ነጻነት ከሌለ ቤተር ተማረ ያሉ መክበድል
Got you.